ሕያው መሥዋዕት። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ተውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12 ከ1 እስከ 2 የእርሱ መሥዋዕትነት። ሰውነታችሁን ሕያውና ቅዱስ መሥዋዕት አድርጋችሁ እንድታቀርቡ የተሰጠው ማበረታቻ ብዙ ጊዜ በተሳሳተ ግንዛቤ ነው። ይሁን እንጂ በኢየሱስ ክርስቶስ አማኝ ብቻ ከመሆን ትክክለኛውን መንገድ ለእርሱ ማሳየት በጣም አስፈላጊ ነው። ቁጥር 1 እያንዳንዱ አማኝ ከዳነ በኋላ ለእግዚአብሔር የተወሰነ መሥዋዕት እንዲያቀርብ ይገፋፋል። ቁጥር 2 ከዚያ መሥዋዕት በኋላ ስለሚኖረው ሕይወት መመሪያዎችን ይሰጣል። በየዕለቱ መስቀሉን መሸከም አካል እንደመሆኑ መጠን በየዕለቱ ለእግዚአብሔር ይገዙ። ሉቃስ 9:23 ይሁን እንጂ የሮሜ 12:1 ዓላማ ይህ አይደለም። ሰውነታችሁን አቅርቡ የሚለው ትእዛዝ ለአንዴና ለመጨረሻ ጊዜ ለእግዚአብሔር መሰጠት፣ መታዘዝ እና ሙሉ በሙሉ መገዛት ነው። ይህ መዳን አይደለም። መዳን የሚገኘው በክርስቶስ መሥዋዕትነት ብቻ ነው። ይህ የተለየ ነው። ይህ የእርሱ መሥዋዕትነት ነው። ይህ የዕለት ተዕለት መሥዋዕትነት አይደለም። ሕያው፣ ቅዱስ እና በእግዚአብሔር ዘንድ ተቀባይነት ያለው መሥዋዕት ሆኖ ሕይወቱን ያለ ቅድመ ሁኔታና ለዘላለም ለእግዚአብሔር መስጠት ማለት ነው። ለእግዚአብሔር ክብርና ለእሱ ያለ ገደብ አገልግሎት ራስዎን በፈቃደኝነት መስጠት ነው። ይህን መሥዋዕትነት ለምን እንከፍላለን? በምሕረቱ ምክንያት ነው። ሮሜ ከምዕራፍ 1 እስከ 11 ድረስ የእግዚአብሔርን ምሕረት ይገልጻል። ሮሜ 12:1 እግዚአብሔር በእነዚያ ምሕረቶች ምክንያት ምን እንድታደርጉ እንደሚፈልግ ይነግራችኋል። ሮሜ 12:2 ከመሥዋዕትነት ሕይወታችሁ በኋላ ለሕይወታችሁ የሚሆኑ ሁለት ማበረታቻዎችን ይሰጣችኋል። እግዚአብሔር እናንተን ለማዳንና ለመቀደስ ያሳየው ታላቅ ምሕረት በመጀመሪያዎቹ 11 ምዕራፎች ውስጥ ተገልጿል። ስለዚህ ራሳችሁን ለእግዚአብሔር አቅርቡ። በዚህ ሕይወትና ለዘላለም ይባርካችኋል። ይሁን እንጂ ለመሥዋዕትነቱ ትክክለኛው ተነሳሽነት ከፊቱ ያለው አይደለም፣ ከኋላው ነው። ትክክለኛ ተነሳሽነቱ የሚመሰረተው እግዚአብሔር ቀድሞውኑ ባደረገው ነገር ላይ ነው። ኢየሱስ በእጆቹ ላይ ያሉትን የችንካር ቁስሎች ወደ እናንተ እያነሳ ለእናንተ ያደረኩትን ሁሉ ካደረኩ በኋላ ይህን ለእኔ አድርጉልኝ ሲል አስቡት። የሮሜ 12:1 ትርጉም ይህ ነው። ለምን አንድ ጊዜ ብቻ የሚቀርብ መሥዋዕትነት? ምክንያቱም በሮሜ 12 ከ1 እስከ 2 ላይ ያሉት ቃላት ትርጉም ይህ ስለሆነ በ12:2 ላይ ያሉት አትምሰሉ እና ተለወጡ የሚሉ ግሶች የአሁን ጊዜ ናቸው። ይህ ማለት እነዚህን ሁለት ነገሮች አሁን ያድርጉ እና በሕይወቶ ዘመን ሁሉ ማድረጋችሁን ይቀጥሉ ማለት ነው። ነገር ግን በ12:1 ላይ ያለው ሥጋችሁን አቅርቡ የሚለው ግስ በግሪክ ቋንቋ የአሁን ጊዜ አይደለም። በግሪክ ቋንቋ ይህ ቃል አንድ ነጠላ ድርጊትን ያመለክታል። ይህ ማድረግን መቀጠል ማለት አይደለም። ይህ ማለት ለአንዴና ለመጨረሻ ጊዜ ማድረግ ማለት ነው። ይህ ራስዎን ለእግዚአብሔር የሚያደርጉት ወሳኝ መሰጠት ነው። ራስዎን ለእሱ መሥዋዕት አድርጎ ያቅርቡ። ሮሜ 12:1 ስለ እርሱ መሥዋዕትነት የሚናገር ነው። ራስዎን በቋሚነት በእግዚአብሔር መሠዊያ ላይ ስለ ማስቀመጥ ነው። ሁለት ምሳሌዎች እንመልከት። ዘዳግም 15 ከ12 እስከ 17 ለዚህ ምሳሌ ይሰጣል። ነፃ የወጣ የዕብራይስጥ ባሪያ በፈቃዱና በቋሚነት እንደገና ራሱን ለጌታው ባሪያ ማድረግ ይችል ነበር። ይህ ምርጫ በጌታው ቀደም ሲል ባሳየው ምሕረት ላይ የተመሠረተ ነበር። ይህም የተነሳሳው ባሪያው ለጌታው ባለው ፍቅር ነው። ቋሚ ነበር። ባሪያው በሕይወት ዘመኑ በሙሉ የጌታው አገልጋይ መሆኑን ለማመልከት ጆሮውን ለመበሳት መርፌ ጥቅም ላይ ይውል ነበር። ይህ ባርነት የባሪያው ምርጫ ነበር፣ ተገዶ አልነበረም። ይህ ውሳኔ ቋሚ ነበር። ሌላው ምሳሌ ደግሞ በብሉይ ኪዳን የነበሩት የእንስሳት መሥዋዕቶች ናቸው። አንድ እንስሳ በመሠዊያው ላይ እንዲቀርብ ተቀባይነት ሊኖረው ይገባ ነበር። በዘሌዋውያን 1:5 መሠረት የታመመ ወይም ጉድለት ያለበት እንስሳ ተቀባይነት አይኖረውም። ይህ በሮሜ 12:1 ላይ የተገለጸውን ቅዱስና ተቀባይነት ያለው መሥዋዕትነትን ያሳያል። የተሰወው እንስሳ መሞቱ የመሥዋዕቱን ቋሚነት ያሳያል። ከመሠዊያው ላይ የተሰወው እንስሳ እሳቱ ሲጨምርበት እየተሳበ አይወጣም። በቀኑ መጨረሻ ላይ ማንም ካህን ምናልባትም ለሌላ ቀን ሊሰወው ይችል ዘንድ እንስሳን መልሶ አይወስድም። ቋሚ መሥዋዕት ነበር። በሮሚ 12 አንድ ላይ ያለውን መስዋዕትነት በሚሞቅበት ጊዜ ከመሰዊያው ላይ ካወጣችሁት ያ መስዋዕት በጭራሽ በሮሚ 12 አንድ መሰረት የቀረበ መስዋዕት አልነበረም። መስዋዕትነቱን መድገም በሮሚ 12 አንድ ላይ ያለውን መስዋዕትነት ድጋሚ መድገም ይኖርብዎታል። አዎ መስዋዕትነቱ ተቀባይነት ካላገኘ ድጋሚ ያቀርባሉ። በሮሚ 12 አንድ መሰረት መስዋዕት ሕያው ቅዱስና በእግዚአብሔር ዘንድ ተቀባይነት ያለው መሆን አለበት። በክርስቶስ በማመኑ በሕይወት አሉ። እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ 5:24 ቅዱስ መስዋዕት መሆን የእርሱ ኃላፊነት ነው። በብሉይ ኪዳን የሚቀርቡ እንስሳት ተቀባይነት ያላቸው መሆን ነበረባቸው። ፍጹም የሆነ እንስሳ የለም። ነገር ግን በሽታ የሌለበት ጤናማ የሆነና እንከን የሌለበት መሆን ነበረበት። ይህ ለሮሜ 12:1 መስዋዕትነት ሁለት ነገሮችን ያሳያል። በመጀመሪያ መስዋዕትነቱ ከበሽታ ነጻ መሆን አለበት። የኃጢአት በሽታና ከእግዚአብሔር መለየት በድነት መፈወስ አለባቸው። ስለዚህም ነው ሮሜ 12:1 ለአማኞች ብቻ የተጻፈው በዚያ ቁጥር ላይ በሚገኘው ወንድሞች በሚለው ቃል የሚታወቀው። የማያምን ሰው መስዋዕትነት ተቀባይነት የለውም። ምክንያቱም መስጠት ያለበት ከመዳን በኋላ እንጂ ከመዳን በፊት አይደለም። ኢየሱስን ከመከተለው በፊት ወደ እሱ መምጣት አለበት። መዳኑን እርግጠኛ ለመሆን በwww.gospel316.org ይጎብኙ። የመጽሐፍ ቅዱስ ክፍሉ አማኙ በሕይወቱ ውስጥ ተቀባይነት ያለው የመንፈሳዊ ንጽህና ደረጃ እንዳለው ያመለክታል። በዚያን ጊዜ ብቻ የሮሜ 12 አንድ መስዋዕቱ በእግዚአብሔር ዘንድ ተቀባይነት ያገኛል። እንግዲህ ማንም ራሱን ከእነዚህ ከተቀስቀስኳቸው ነገሮች ቢያነጻ ለክብር አገልግሎት የሚውል የተቀደሰ ለጌታውም የሚጠቅም ለመልካም ሥራም ሁሉ የተሰናዳ ዕቃ ይሆናል። ሁለተኛ ጢሞቴዎስ 2:21 ፍጹም መሆን አይችልም። ይሁን እንጂ በቂ የሆነ የመንፈሳዊ ጤናና የቅድስና ደረጃ ላይ ራስዎን ማቅረብ ይችላሉ። ሕያው እና ቅዱስ መስዋዕቱ በእግዚአብሔር ከተቀበለ በኋላ እንደገና ማቅረብ አያስፈልግዎትም። ነገር ግን መስዋዕቱ ጊዜያዊ ስለነበር ወይም ቅዱስ ስላልነበር በእግዚአብሔር ዘንድ ተቀባይነት ካላገኘ እንደገና ማቅረብ ያስፈልጋል። ራስዎን ዘላለማዊ ሕያው እና ቅዱስ መስዋዕት አድርጋችሁ አቅርቡ። በፈቃደኝነት እና ለዘላለም ራስዎን ለእግዚአብሔር ባሪያ ይሁኑ። ይህን በቀላሉ ያድርጉ። ከመዳን በኋላ ይህ በጣም ከባድ ውሳኔ ነው። መስዋዕቱ ተቀባይነት ካገኘ በኋላ የኢየሱስ ክርስቶስ እውነተኛ ተከታይ ሆነው ወደ ሮሜ 12:2 ወደማይመሳሰልና የሚለወጥ ሕይወት ተሻገሩ። እሱ ለእናንተ ካደረገው ሁሉ በኋላ ይህንን ለእሱ አድርጉ። ከመስዋዕትነቱ በኋላ ያለው ሕይወት መልካም፣ ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2 ይህ ቁጥር በሮሜ 12:1 መሰረት ከራስን ማቅረብ በኋላ ስለሚኖረው ሕይወት ማበረታቻዎችን ይሰጣል። ማበረታቻዎቹ በአሁኑ ጊዜ የተጻፉ ናቸው። ይህም ማለት አትመሳሰሉ፣ እንዲሁም አእምሯችሁን በማደስ ያለማቋረጥ እየተለወጣችሁ ቀጥሉ የሚል ነው። የዚህን ዓለም ኃጢአተኛ ልማዶች አትከተሉ፣ አትቀበሉ። እንደ አማኝ ማንነታችሁን ዓለም እንዲቀርጽላችሁ አትፍቀዱ። ሮሜ 12:2 መልካም፣ ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ያሳስባችኋል። ተለወጠ ተብሎ የተተረጎመ የግሪክ ቃል በማቴዎስ 17:2 እና በማርቆስ 9:2 ላይ ስለ ኢየሱስ ጥቅም ላይ የዋለው ተመሳሳይ ቃል ነው። እዚያም እሱ መልኩ እንደተለወጠ ይገልጻል። ሮሜ 12:2 በአእምሯችሁ መታደስ መሻሻል፣ ሙሉ በሙሉ ወደ ተሻለ ሁኔታ መለወጥ፣ እንድንለወጥ የሚገልጽ ማበረታቻ ነው። ይህ ለውጥ ከአባ ጭንጓሬ ወደ ቢራቢሮ ከመለወጥ የበለጠ አስደናቂ የሚከናወነው የእግዚአብሔርን ቃል ሲማሩና ሲኖሩ ነው። የሮሜ 12:1 መስዋዕቱን ያቅርቡ። በዓለም ሻጋታ ውስጥ አትጨመቁ። የእግዚአብሔርን ቃል ሲማሩና ሲኖሩ ይለወጡ። ከዚያም የእግዚአብሔርን ፈቃድ መለየትና መኖር ይችላሉ። መልካም፣ ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2 ሕያው መስዋዕት 2026 በጆን ዲ ሞሪስ 3 በአክትስ 1:8 ታትሟል። ይህንን ሙሉ መግለጫ ሳይቀይሩ በነጻነት ማተም፣ መቅዳት፣ መለጠፍ፣ በኢሜይል መላክ ወይም በመልእክት መላክ ይችላሉ። የአገልግሎት ተቋሙን ወይም የቤተ ክርስቲያኑን ስም ወይም አርማ በመጀመሪያው ገጽ አናት ላይ ማካተት ይችላሉ። እንዲሁም የውቂያ መረጃውን በሁለተኛው ገጽ ግርጌ አካባቢ ካለው ጠንካራ መስመር በላይ ማካተት ይችላሉ። ሳክሪፋይስ 316 በመጽሐፍ ቅዱስ ላይ ብቻ የተመሰረተ ነው። ዓላማው ሰዎች በኢየሱስ ከማመን በላይ በመንፈሳዊ እንዲያድጉ ለመርዳት ነው። ለአክትስ 18 ከተቻለ በእንግሊዘኛ ኢሜይል መላክ ይችላሉ። hello@mail316.org የትርጉም አገልግሎቶች የቀረቡት www.christianlingua.com ነው። ሕያው መስዋዕት በ48 ቋንቋዎች በነጻ www.sacrifice316.org ላይ ይገኛል። በእንግሊዘኛው ስሪት ውስጥ ያሉት ጥቅሶች የተወሰዱት ከThe Lockman Foundation's New American Standard Bible 1995 ነው። በዚህ ትርጉም ውስጥ ያሉት የመጽሐፍ ቅዱስ ጥቅሶች የተወሰዱት ከሚከተለው ምንጭ ነው።